የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ እንዲጠር፣ ሁለተኛው ደግሞ ከተነገደለ ተገድ ጋር ስለ ስድር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲጠር ነው ያዘበት።
በወልቃይት ጠገዴ ጉዳይ የተከሰሱት የኮሎኔል ደመቀ ዘውዴ የሕግ ጠበቃ ናቸው። አቶ አለልኝ ምህረቱ ይባላሉ።
በአብይ ርዕስ ይቀርባሉ።
የሁለተኛው አጋማሽ የዛሬ ረቡዕ ፕሮግራሞች ዲሞክራሲ በተግባር ኢትዮጵያን በአሜሪካ እንዲሁም ደግሞ ሌሎች ወቅታዊ ቅንብሮች የተካተቱበት ነው። በሰዓቱ ይቀርባል።
ጥቅምት 29 2010 ዓ.ም ነው ዛሬ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች።
ባለሳምንት ተረኞቹ አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ነን። ፕሮግራማችንን ንጉሱ ታምሬ ይመራልናል።
መልካም ምሽት እንዲሆን እንመኛለን። ዜና ይጀምራል። አሁን
የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ችሎት የቀድሞውን የአንድነትና ለዲሞክራሲ ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛውን ኤልያስ ገብሩን ዛሬ በነጻ አሰናበተ። ፍርድ ቤቱ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ አይገባም ነው ያለው። መለስካቸው አምሃ ዝርዝሩን ይዟል።
ፍርድ ቤቱ ዛሬ ለብይን በቀጠረው መሠረት መዝገቡ ባለፈው ክረምት መመርመሩን በመግለጽ ሁለቱም ተከሳሾች ማለትም አቶ ዳንኤል ሽበሽና አቶ ኤልያስ ገብሩ የአስቸኳይ ጊዜ አዋጁ የተሻረ በመሆኑ በተሻረ የሕግ ድንጋጌ ሊከሰሱም ሆነ ሊቀጡ ስለማይገባ በነጻ ተሰናብተዋል ሲል መዝገቡንም መዝጋቱን አስታወቀ። አቃቢ ሕግ በግንቦት ወር 2009 ዓ.ም አቶ ዳንኤል ሽበሽንና አቶ ኤልያስ ገብሩን የአስቸኳይ ጊዜ አዋጁንና የአስቸኳይ ጊዜ አዋጁን ለማስፈጸም በኮማንድ ፖስቱ የወጣውን መመሪያ የተለያዩ ድንጋጌዎች በመጣስ ከሰዋቸው ነበረ። ከዚያም ባሻገር ክስ ሳይመሠረትባቸው ለአያሌ ወራት በእስር ቆይተው ነበረ። እዚሁ ፍርድ ቤት ክስ ተመስርቶባቸው እንደቀረቡም የዋስ መብታቸው ታግዶ እንደነበረና ለከፍተኛው ፍርድ ቤት አቤቱታ አቅርበው በዋስ መፈታታቸው አይዘነጋም። ይሁንና መጀመሪያም ክሱን ስትቃወሙ በተሻረ ድንጋጌ መከሰስ የለብንም ብላችሁ ተቃውማችሁ አልነበረም ወይ የሚል ጥያቄ ለአቶ ዳንኤል ጠበቃ ለአቶ ሽብሩ በለጠ አቅርቤላቸው ነበረ።
አዎ፣ የወንጀል ሕጉ መሰረታዊ መርሆች ላይ የወንጀል ሕግ ወደኋላ ተመልሶ አይሰራም አንዱ ነበርና ያንን አቅርበን ተከራክረን በአቃቤ ሕግ በኩል የቀረበው ክርክር ግን በወንጀል መርህ አንገዛም፣ ክሱ ሊቀጥል ይገባል የሚል ክርክር ነበር። ምክንያቱም የአስቸኳይ ጊዜ አዋጁን ከወንጀል ሕጉ በኋላ የወጣና የሚበልጥ ነው በማለት ወደኋላ ተመልሶ አይሰራም የሚለው የወንጀል ሕግ መርህ እዚህ ላይ አይሰራም፣ ስለዚህ የተሻረም ቢሆን ሊቀጥል ይገባል ብለው ነበር ክርክር ያቀረቡት። አሁን ደግሞ ፍርድ ቤቱ በአሁኑ ብይኑ ያንን ያቀረብነውን መከራከሪያ በማጠናከር በፊት መመሪያው ነበር የተሻለው፣ አሁን ደግሞ በአጠቃላይ አዋጁ ስለተሻረ በዚህ ሁኔታ ክርክሩ ሊቀጥል አይችልም፣ የተከሰሱበት አዋጅ የተሻረ በመሆኑ በነጻ አሰናብተናል ብለው ነው ብይን የሰጠው።
ከብይኑ በፊት በዚሁ ፍርድ ቤት የተሰማው የአቃቢ ሕግ ብቸኛ ምስክር በዝግ ችሎት እንደነበረም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በአማራ ክልል በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር ለ15 ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት የተቃውሞ ሰልፍ ወደ ግጭት ማምራቱ ተገለጠ። ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል አደጋ እንደደረሰባቸውና ከአረርቲ ከተማ ወጣ ብሎ የሚገኝ የቺፑድ ማምረቻ ፋብሪካም ቃጠሎ የደረሰበት መሆኑ ታውቋል። በተቃውሞ ሰልፉ ላይ የመብራት መጥፋቱ ችግር ተደጋጋሚ በመሆኑ ዘላቂ መፍትሄ እንዲሰጣቸው የሚጠይቅ መፈክር ማሰማታቸውን ስማቸውና ማንነታቸው እንዲጠቀስ ያልፈለጉ በሰልፉ ላይ ተሳታፊ የነበሩ አንድ ሰው ጠቁመዋል። የዘይትና ስኳር አቅርቦት ይስተካከል፣ ትክክለኛ የግብር አከፋፈል ስነ ስርዓት ይኑር የሚሉና በወጣቶች የሥራ ዕድልና በከተማዋ ፍትሐዊ የሀብት አጠቃቀምን አስመልክቶ ጥያቄዎች መነሳታቸውም ተገልጧል። ዜናውን አስመልክቶ የክልሉን ባለሥልጣናት ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሆኖም በፌስቡክ ገጻቸው ሰልፉና ግጭት መኖሩን ያረጋገጡት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በመንጃሮ ረራ አራርቲ አካባቢ በነበረው ሁከት በአካባቢው በመገንባት ላይ የሚገኘውን ኢንዱስትሪ ፓርክም ጄኔሬተሮች ለማቃጠል ሙከራ የተደረገ ሲሆን ይህ ህብረተሰቡ በመከላከሉ ምንም ጉዳት አልደረሰበትም። የቺፑድ ፋብሪካው ግን ከተሽከርካሪዎቹ ግጭት ጉዳት ደርሶበታል። ሁለቱ ጉዳት የደረሰባቸው ወጣቶች በአራርቲ የመጀመሪያ ደረጃ ሆስፒታል እርዳታ እየተደረገላቸው ይገኛሉ ብለዋል። አድማጮች፣ የዚህ ዘገባ ዝርዝር በሌላ ጊዜ እንደሚቀርብ ከወዲሁ እንገልጣለን።
በትላንቱ የዩናይትድ ስቴትስ የ2017 ዓመተ ምህረት ምርጫ የዲሞክራቲክ ፓርቲ አባላትና የለውጥ አራማጅ አጋሮቻቸው በቨርጂኒያና በኒው ጀርሲ ክፍለ ግዛቶች የአገረ ገዢዎች ምርጫዎች ጨምሮ የድል ብስራቶችን ተጎናጽፈዋል። በቨርጂኒያ ራልፍ ኖርተም፣ በኒው ጀርሲ ደግሞ ፊል መርፊ ሁለቱ የዲሞክራቲክ ፓርቲ እጩዎች ለየግዛቶቹ አገረ ገዥነት ተቀናቃኞቻቸውን በከፍተኛ ድምፅ ብልጫ ሲያሸንፉ ሁለት ጥቁር አሜሪካውያን ጀስቲን ፌርፋክስ እና ለቨርጂኒያ እሳቸው ሼላ ኦሊቨር ደግሞ ለኒው ጀርሲ ሁለቱም ከዲሞክራቲክ ፓርቲ ናቸው ለምክትል አገረ ገዥነት ተመርጠዋል። በሌላ የምርጫ ዜና ዶናልድ ትራምፕ በሌላ የምርጫ ዜና ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ የመጀመሪያቸው በሆነው ጉዟቸው በአገር ውስጥ የስራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ገብተዋል። በምርጫው ዜና በትላንትና ዕለት በዩናይት ስቴትስ ዙሪያ በተካሄዱት የአካባቢ ምርጫዎችም አራት ሶማሌ አሜሪካውያን አሸንፈዋል። በመካከለኛው ምዕራብ ዩናይት ስቴትስ የሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም በምክር ቤት አባልነት በመመረጥ የመጀመሪያው ሶማሊያዊ አሜሪካዊ አብዲ ዋርሳሚ ተፎካካሪያቸውን ሙሐመድ ኑርን 50-47 በሆነ ጠባብ ልዩነት በማሸነፍ ነው በድጋሚ የተመረጡት። ከጥር ወር አንስቶ ሁኔታዎች መልካም ነበሩ፣ አሁን ደግሞ በምርጫው አሸነፍን፣ በእጅጉም ተደስቻለሁ ብለዋል ዋርሳሜ የምርጫውን ውጤት ካረጋገጡ በኋላ በሰጡት አስተያየት። በሁለተኛው የምክር ቤት አባልነት ዘመናቸው በምርጫው ካሸነፉ በሶማሊያዊ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ግንኙነት በማሻሻል እንደሚሰሩ የተናገሩት ዋርሳሜ የሶማሌ ተወላጆች መገበያያ ወይም ሞል እንዲገነባ በሚል ያላቸው ቸውን ውጥን አስተዋውቀዋል። አብዱልቃድር ሐሰን የተባለ ወጣትም ሶማሊያዊ አሜሪካዊ ለሚኒያፖሊስ ከተማ የፓርክና የመዝናኛ አገልግሎቶች በቦርድ አባልነት ሲመረጥ፣ ፋርቱን አህመድ ከሚኒያፖሊስ በስተ ምዕራብ በምትገኘው የሃፕኪንስ ከተማ የትምህርት አስተዳደር ቦርድ አባል ለመሆን ተመርጠዋል። በዋሽንግተን ክፍለ ግዛቷ የትዊክላ ከተማም ዛክ ኢዳን የተባሉ ሌላ ሶማሊያዊ አሜሪካዊ ለ36 ዓመታት በምክር ቤት አባልነት ያገለገሉትን አንጋፋ አባል በመተካት አዲሱ አባል ሆነው ተቀላቅለዋል።
ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ከሆኑ በኋላ የመጀመሪያ በሆነው ጉዟቸው በአገር ውስጥ የሥራ ዕድሎችን ለማሳደግ ከታለመ ውጥናቸው ጋር ተዛምዶ ይበልጡን አሉታዊነት ያጠላበት የትኩረት ኢላማቸው ካደረጓት ቤጂንግ ዛሬ ገቡ። ትራምፕ ከቻይና አቻቸው ጋር በሚያደርጉት ንግግር ንግድን ከአብይ አጀንዳቸው አንዱ ሲሆን፣ የሰሜን ኮሪያ ጉዳይ ሌላው ትኩረት የሚሰጡበት አንገብጋቢ ርዕሰ ጉዳይ እንደሚሆን ተጠብቋል። የዋይት ሀውስ ባለሥልጣናት ጨምረው እንደገለጡት ፕሬዚዳንት ትራምፕ የሰሜን ኮሪያ የቅርብ አጋርና የንግድ ሸሪክ የሆነችው ቻይና ፒዮንግያንግ ለዓለም ሰላም ስጋት የደቀነውን የኒውክሌር ፕሮግራሟን ታቋርጥ ዘንድ ግፊት እንድታደርግባት ጥረት ያደርጋሉ። ፕሬዚዳንት ትራምፕ ቤይዥንግ ከመግባታቸው ጥቂት ሰዓታት ቀደም ብሎ ሶል ላይ ባሰሙት ንግግርም በጉዳዩ ላይ ትኩረት ያደረገ ውይይት አሰምተዋል። ትራምፕ ለደቡብ ኮሪያ ብሔራዊ ምክር ቤት ባሰሙት በዚህ ንግግር ወደ ተሻለ የብልጽግና ጎዳና ለመግባት ሁሉንም የኒውክሌር ጦር መሳሪያ ቅመማ ፕሮግራማቸውን እንዲያቋርጡ ሲሉ ለሰሜን ኮሪያው መሪ ኪም ጆንግ ኡን ጠንከር ያለ መልእክት አስተላልፈዋል። ፕሬዚዳንቱ አክለውም አሳንሰው ማየቱን ያቆሙ፣ የጋራ ደህንነታችን ያስከብረናል፣ የጋራ ብልጽግናና የማይደፈረው ነጻነታችንን እንዲሁ ሲሉ አይሞክሩን በማለት ነው ሰሜን ኮሪያን መሪውን የሰሜን ኮሪያ ያስጠነቀቁት።
በመጨረሻም ኢራን በንዑስ አህጉሯ ያላትን ተሰሚነትና ተጽዕኖ አድራጊነት ለማጉላት ባላት ውጥን ብጥብጡን እያባባሰች ነው በሚል በየመኑ ግጭት እየተጫወተች ያለችውን ሚና የተባበሩት መንግስታት እንዲመረምር ስትል ዩናይት ስቴትስ ጥሪ አደረገች። የዩናይት ስቴትሷ ሸሪክ ሳውዲ አረቢያም በሪያድ አውሮፕላን ጣቢያ ላይ ተነጣጥሮ የተወነጨፈውንና መሬት ላይ ከማረፉ አስቀድሞ ሳውዲ አየር ላይ ያመከነችውን ሚሳኤል ጨምሮ የሁቲ ሚሊሻዎችን የጦር መሳሪያ በማስታጠቅ ኢራንን ትወነጅላለች። ሳውዲ በተጨማሪም የኢራን ድርጊት ጦርነት ከመክፈት የሚቆጠር ነው ስትል በያዝነው ሳምንት መጀመሪያ ማስጠንቀቋ ይታወሳል። በሕገ ወጥ መንገድ የጦር መሳሪያ ማስተላለፍን የሚያግደውን የተባበሩት መንግስታት ድንጋጌ ተላልፋለች ስትል ኢራንን የወነጀለችው ዩናይትድ ስቴትስ በአንጻሩ ሳውዲ አረቢያንና ሌሎችን የአካባቢውን አገሮች የምትደግፍ መሆኗን ግን አመልክታለች። ኢራን በበኩሏ የሁቲ ሚሊሻዎችን የምትረዳ መሆኗን ገልጣ የጦር መሳሪያ ግን አላስታጠቅኩም ስትል ነው ያስተባበለችው። በሌላ በኩል ሳውዲ አረቢያ ዓለም አቀፍ እውቅና ያለውን የየመንን መንግስት በመርዳት አማጽያኑን የሁቲ ሚሊሻዎች የሚወጋውን ህብረት ትመራለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
እኔም አሉላ ከበደ ነን። ወደ ሁለተኛው ወይም ወደ መጽሔቱ ርዕስ ከመሻገራችን በፊት አንዱን ለቅምሻ እንበል።
ነገ እንደ እሸቱ ዓለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ
በደርጉ የመቶ አለቃ እሸቱ ዓለሙ የቀይ ሽብር ሰለባ የሆኑት አቶ ወርቁ ደመና ናቸው። ትናንት የመጀመሪያው ክፍል ቀርቦ ነበር። ዛሬ ሁለተኛው ይቀርባል። አሁን ወደ ምሽቱ አብይ ርዕስ
ከመሄዳችን በፊት ከትላንትና ቨርጂኒያ ውስጥ በተደረገው ምርጫ ዲሞክራቱ የቨርጂኒያ አገረ ገዢ ራልፍ ኖትርሃም አሸንፈዋል። የእሱንም ለቅምሻ ልናቀርብ ነበር፣ በኋላ እናሰማለን። አሁን አሉላ እንዳልከው ወደ ዕለቱ አብይ ርዕስ
የብሔራዊ ደህንነትና መረጃ አገልግሎት ከኮሎኔል ደመቀ ዘውዱ ስልክ ላይ ቀድቼዋለሁ በሚል በጽሑፍ ያቀረበውን ሪፖርት በድምፅ ያቅርብ ሲል የአማራ ክልል ጠቅላይ ፍርድ ቤት ትዕዛዝ ሰጠ። ከኮሎኔሉ ጋር ስለ ሽብር ያወራሉ የተባሉት ሁለት ሰዎች ስልክ ቁጥርም እንዲቀርብ ትዕዛዝ ሰጥተዋል ፍርድ ቤቱ። ጽዮን ግርማ ከኮሎኔል ደመቀ ዘውዱ ጠበቆች መካከል አንዱን አቶ አለልኝ ምህረቱን አነጋግራ ተከታዩን ይዛ ቀርባለች።
ከወልቃይት ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት መካከል አንዱ የሆኑትና በሐምሌ ወር መጀመሪያ 2008 ዓ.ም በጎንደር ከተማ ተይዘው በእስር ላይ የሚገኙት ኮሎኔል ደመቀ ዘውዱን በተመለከተ ጉዳዩን የሚከታተለው ፍርድ ቤት ትዕዛዝ የሰጠው ጠበቆቹ አቃቤ ሕግ ባቀረበው ማስረጃ ላይ ተቃውሟቸውን ካሰሙ በኋላ ነው። ከጠበቆቹ አንዱ የሆኑት አቶ አለልኝ ምህረቱ የፍርድ ቤቱን ትዕዛዝ በተመለከተ አነጋግሬያቸው ነበር።
የኮሎኔል ደመቀ ዘውዱ ጉዳይ የፌዴራል ጠቅላይ አቃቤ ሕግ ባቀረበባቸው የሽብርተኝነት ወንጀል አቃቤ ሕግ የምስክሮችን አሰምቼ ጨርሻለሁ፣ የሰነድ ማስረጃዎችን አጠናቅቄያለሁ በማለት ክርክሩ ተመርምሮ ብይን ሊሰጥበት ቀጠሮ ይዞ ነበር ለጥቅምት 27/2010 ዓ.ም ከሶስት ቀን በፊት ማለት ነው።
እሺ፣ በቀጠሮ ቀን ምን ሆነ?
ቀጠሮ የተያዘው ከከሳሹ ይከላከሉ እንደሆነ ወይም አይከላከሉ እንደሆነ የአቃቤ ሕግ ማስረጃዎች መርምሮ ውሳኔ ለመስጠት ነው የነበረው። ነገር ግን ብይን ከመሰጠቱ በፊት በተከሳሽ ጠበቆች በኩል የቀረበ የሰነድ ማስረጃ ላይ መቃወሚያ ስለነበረ መጀመሪያ በቀረበው መቃወሚያ ላይ ውሳኔ ለመስጠት ትዕዛዞቹ ሰጥቷል። የቀረበው መቃወሚያ የነበረው የብሔራዊ መረጃና ደህንነት አገልግሎት ኮሎኔል ደመቀ ከሌሎች ሰዎች ጋር ሲነጋገሩ በስልክ ያገኘሁት ነው የሚል ሪፖርት ነው። ያን ሪፖርት ደግሞ እኛ ተቃውሞ አቀርበንበታል። ምክንያቱም ከስልክ ከተገኘ ቀጥተኛ የሆነ ማስረጃ መቅረብ ነበረበት፣ ድምፁ ማለት ነው።
ለፍርድ ቤት የቀረበው የድምፅ ቅጂ ላይ ነው የነበረው መቃወሚያችሁ። ምንድን ነው መቃወሚያችሁ? እስቲ ግልጽ ያድርጉት።
በሪፖርት መልክ የተዘጋጀው ከስልክ ንግግር ነው ከተባለ የስልክ ንግግሩ ደግሞ በድምፅ ነው የሚታወቀው። በስልክ እየተናገረ ሰው ያው ቀጥታ ወደ ጽሑፍ አይቀየርም። መቅረብ ያለበት ቀጥተኛ የሆነው ድምፅ ነው፣ የስልክ ድምፅ ነው መቅረብ ያለበት እንጂ በሪፖርት መልክ ተዘጋጅቶ ሊቀርብ አይገባውም የሚል ነው የኛ መቃወሚያ።
ስለዚህ ፍርድ ቤቱ በዚህ ላይ ምን ሰጠ ትእዛዝ?
ፍርድ ቤቱ ሁለት ትእዛዞች ይሰጣል። አንደኛ ወደ ሪፖርት የተለወጠው የስልክ ንግግር የድምፅ ቅጅ እንዲቀርብ፣ ሁለተኛው ደግሞ ከኮሎኔል ደመቀ ዘውዱ ጋር ስለ ሽብር ያወራሉ የተባሉ ሰዎች ስልክ ቁጥር በሪፖርት ላይ ስላልተጠቀሰ ይህም እንዲቀርብ ነው ያዘዘው።
ይህንን የፍርድ ቤቱን ትእዛዝ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል? ከተሰጠ ለመቼ ነው የተሰጠው?
ተለዋጭ ቀጠሮ የተሰጠው ለህዳር 19 2010 ዓ.ም ነው።
በሐምሌ 4 ለሐምሌ 5 አጥቢያ 2008 ዓ.ም ኮሎኔል ደመቀን በድብቅ ለመውሰድ የመጡ ሰዎች አሉ በሚል በተጀመረ ግጭት በአማራ ክልል ከፍተኛ ተቃውሞ ተቀስቅሶ የበርካቶች ህይወት ማለፉ፣ ንብረት መውደሙና ሌሎች በርካታ ሰዎች በእስር ላይ እንደሚገኙ ስንዘግብ መቆየታችን ይታወሳል። በተጨማሪም በዚህ ተቃውሞ እንቅስቃሴ ላይ ተሳትፈዋል የተባሉና በወልቃይት የአማራ የማንነት ጥያቄ ኮሚቴ አባላት መካከል አብዛኛውን ቁጥር የሚይዙት በእስር ላይ እንደሚገኙ መዘገባችንም ይታወሳል። የኮሎኔል ደመቀ ዘውዱ ጠበቃ አቶ አለልኝ ፍርድ ቤቱ ትክክለኛን ማስረጃ ለማግኘት በሚያስችል መልኩ ትዕዛዝ መስጠቱ ለፍትህ አሰጣጡ ስርዓት ጠቃሚ ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የሳውዲ አረቢያ መንግስት በሙስና ከተጠረጠራቸውና በቁም እስር ከሚገኙት የመንግስት ባለስልጣናትና ነጋዴዎች መካከል መሃል የሆኑት ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አላሙዲ በሳውዲ መንግስት እየተመረመሩ መሆኑንና የታገደው ንብረታቸው ከሳውዲ ውጪ ያለን አያካትትም ሲሉ ለንደን የሚገኙት የሼኩ ቃል አቀባይ ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ ነች። አሁንም
በለንደን የሚገኙት የሼክ መሐመድ ሁሴን አሊ አላሙዲ ቃል አቀባይ ቺን ፔንድሬ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው በኢሜይል በሰጡ ምላሽ አሊ አላሙዲ በሳውዲ አረቢያ ሪያድ ከተማ ሪትስ ካርልተን ሆቴል ውስጥ በቁጥጥር ስር እንደሚገኙ አረጋግጠውልናል። በዚሁ ምላሻቸው ላይም በሳውዲ አረቢያ የተያዙ የተለያዩ አይነት ምርመራዎችና ጥያቄዎችን ሼሁ በጽኑ ያስተባብላሉ። የንጉሳዊ ግዛቷ የሀገር ውስጥ ጉዳይ በመሆኑ በዝርዝር የምንሰጠው አስተያየት ባይኖርም ሁኔታው በሼሁ የሚንቀሳቀሱ የውጭ ሀገር የንግድ ተቋማትን ስራ እንደማያስተጓጉል ለመግለጽ እንወዳለን ብለዋል። በሳውዲ መንግስት በሙስና ተጠርጥረው በቁጥጥር ስር ከሚገኙት ልዑላን ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች መካከል አንዱ የሆኑት ሼክ መሐመድ ሁሴን አላሙዲን እንደ ሌሎቹ ተጠርጣሪዎች ሁሉ የባንክ ሂሳባቸው ታግዶ ሊሆን እንደሚችል ዘገባዎች ይጠቁማሉ። ከትላንት በስቲያ የወጣው የሮይተርስ መረጃም የሚያሳየው የተጠርጣሪዎቹ የባንክ ሂሳብ መታገዱን ነው። 15.5 የተመዘገበ የሀብት መጠን ያላቸው ቢሊዮነሩ ሼክ መሐመድ አሊ አላሙዲ በዓለም እጅግ ከፍተኛ ሀብታም ከሚባሉት ሰዎች ተርታ የሚመደቡ ሲሆኑ በፎርብስ መረጃ መሰረት ከሳውዲ ሁለተኛ፣ ከአረብ ሀገራት ደግሞ ሶስተኛ ባለሀብት ናቸው። ሼክ መሐመድ በኢትዮጵያም ቁጥር አንድ ቢሊዮነር ናቸው። ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነም ይነገራል። በኢትዮጵያ በሆቴልና በቱሪዝም፣ ግብርና፣ ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከሰባ ኩባንያዎችና ከአርባ ሺህ በላይ ቋሚ ሰራተኛ ያላቸው ባለሀብት ናቸው። ሼክ መሐመድ አላሙዲን ከዚህ ጎን ለጎን በኢትዮጵያ ለልማት የወሰዷቸው በርካታ ቦታዎችን ለአመታት አጥረው በማስቀመጥ ስማቸው የሚነሳ ባለሀብትም ናቸው። ከድርጅቶቻቸው መካከልም ታክስ ባለመክፈል ክስ ተመስርቶባቸውም ያውቃል። ሼክ መሐመድ ሁሴን አላሙዲን በተመለከተ በኢትዮጵያ ካሉ የስራ አጋሮቻቸውና ወዳጆቻቸው መረጃን ለማግኘት ከፍተኛ ጥረት አድርገናል። ነገር ግን አብዛኞቹ መረጃን ለመስጠት በራቸውን ዝግ አድርገዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። ከፍተኛ ባለሥልጣናትን የንጉሣዊ ቤተሰቦችንና የንግድ ሰዎችን በቁጥጥር ስር ያዋለው የሳውዲ መንግሥት የሚመሠርተውን የሙስና ክስ ግልጽና ሚዛናዊ በሆነ መንገድ እንዲያከናውን የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ጠየቀ። የሳውዲው ንጉሥ ሳልማንና የ32 ዓመቱ አልጋ ወራሻቸው የጀመሩት የጸረ ሙስና ዘመቻ በሚል የቀረበውን ተከትሎ ቅዳሜ ዕለት በቁጥጥር ስር የዋሉት 11 ልዑላን፣ 4 ሚኒስትሮችና ከ10 በላይ የቀድሞ ሚኒስትሮች የሚገኙበት ሲሆን ሼክ ሙሐመድ አላሙዲም በሪትስ ካርልተን ሆቴል የቁም እስር ላይ ይገኛሉ። የአሜሪካ ድምጿ ሲንዲ ሴን የዘገበችውን የዚህን ዘገባ ዝርዝር ሄኖክ ሰማግዜር ይዞ ቀርቧል።
በሳውዲ አረቢያ የተላለፈው የድንገተኛ እስራት ትዕዛዝ የመካከለኛው ምስራቅና ኢትዮጵያንም ጭምር ቀልብ የሳበ ሆኗል። በሪያድ ከተማ የሚገኘው የቅንጦት ሆቴል ሪትስ ካርልተን ውስጥ ከተያዙት መካከል በዓለም እጅግ ሀብታም ከሚባሉት ሰዎች አንዱ የሳውዲው ልዑል አልዋሊድ ቢን ታለል እንደዚሁም ኢትዮጵያዊ እናት ያላቸው የሳውዲ ባለሀብት ሼክ መሐመድ ሁሴን አላሙዲ ይገኙባቸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትዊተር መልእክታቸው በሳውዲ እስራት ዙሪያ ያላቸውን ድጋፍ አስፍረዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኑዌርት በእስራቱ ዙሪያ የሚከተለውን አስተያየት ሰጥተዋል።
We continue to encourage Saudi authorities to pursue the prosecution of people they believe to have been corrupt officials. We expect them to do it in a fair and transparent manner.
የሳውዲ መንግስት በሙስና የጠረጠራቸውን ባለስልጣናት ክስ እንዲመሰርትባቸው እናበረታታለን። ክሱን ሲመሰርቱ ግን ግልጽና ሚዛናዊ የማጣራት ሂደት እንዲኖር እንጠይቃለን። ከዚህ ውጪ በጉዳዩ ላይ የምንሰጠው አስተያየት የለም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እስራቶቹን አስመልክቶ የሰጡትን ድጋፍ የውጭ ጉዳይ መስሪያ ቤቱ ይስማማበታል የሚል ጥያቄ የተነሳላቸው ቃል አቀባይ ሄዘር ኑዌርት ጥያቄው ለዋይት ሀውስ ቤተ መንግስት መቅረብ አለበት ብለዋል። የሳውዲ አረቢያ መንግስት ከፊቱ የተደቀኑበት ፈተናዎችን አስመልክቶ ለአሜሪካ ድምፅ አስተያየታቸውን የሰጡ ተንታኞች ሪያድ በሙስና ላይ የጀመረችው ዘመቻ ከተቀናቃኟ ኢራን ጋር ያላት ፍጥጫ ጋር ተዳምሮ አጣብቂኝ ውስጥ ያስገባታል ብለዋል። ሀዲ አምር በብሩኪንግስ ኢንስቲትዩት አጥኚ ናቸው።
These arrests fall into at least nominally into the clampdown on corruption. What has raised eyebrows and it may
እነዚህ ስራቶች ለጊዜው የጸረ ሙስና ዘመቻ አካል ተደርገው ሊወሰዱ ይችላሉ። ብዙዎችን ያሳሰበው ግን ሌሎች የተደባለቁ ምክንያቶች መኖራቸው ነው። ስራቶቹ በዓለም ውስጥ እጅግ ሀብታም የሚባሉ ሰዎችን ያካተቱ መሆናቸው ነው። እንዲያውም አንደኛው ታሳሪ ግማሽ ትሪሊዮን ዶላርስ የሚጠጋ ሀብት የሚያንቀሳቅሱ ሰው መሆናቸው ሁኔታውን አስገራሚ ያደርገዋል። አስቡት እስኪ ዩናይትድ ስቴትስ ውስጥ አንድ ቀን ጠዋት በዜና ቢል ጌትስ እና ዋረን ባፌት መታሰራቸውን ብትሰሙ በምጣኔ ሀብቱ ላይ የሚኖረው ጫናና አመኔታ ምን ይሆናል?
በሳውዲ አረቢያ ሰላምና መረጋጋት ላይ እስራቶቹ የሚፈጥሩት ስጋት ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኃላፊነቱና መልሱ የአካባቢው ባለስልጣናት ይሆናል ብለዋል።
I think we know exactly where the responsibility lies in the region for much of the destabilization, and we've seen the activities of Iran. We've seen the hand of Iran in Yemen.
ኃላፊነቱ በአካባቢው ከፍተኛ የሆነ ሁከት ለመፈጸም የሚንቀሳቀሱ ኃይሎች ላይ እንደሚሆን እናውቃለን። ኢራን የምትፈጽማቸውን ሁሉ ተመልክተናል። ኢራን በተለይ በየመን የምታደርገውን ጣልቃ ገብነት በሶሪያም እንዲሁ አስተውለናል። የኢራንን እጅ በሌላ አካባቢም እያስተዋለው ነው።
የሊባኖስ ጠቅላይ ሚኒስትር ሳድ ሀሪሪ እሁድ ዕለት ከሳውዲ ጋር ያለውን ትብብር በፈቃዳቸው ሲያቆሙ ሁኔታውን በቅርበት የሚከታተሉ በአካባቢው ግጭት እንዳይከሰት ስጋት አድሮባቸዋል። በየመን የተቀጣጠለው ጦርነትን የጠቀሱት ተንታኙ አምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የማረጋጋት ስራ ይሰራሉ የሚል ተስፋ እንዳላቸው ተናግረዋል።
I believe that Secretary Tillerson also has the knowledge and ability to do this that he brought with him from his years in Exxon where he was already managing competition and conflict.
የውጭ ጉዳይ ሚኒስትር ቴለርሰን ሁኔታዎችን ለማረጋጋት እውቀቱና ልምዱ አላቸው። በፋርስ ባህረ ሰላጤ ሀገሮች በተለይ የነዳጅ ኩባንያውን ኤክሰንን መርተዋል። ስለዚህ የገበያ ግብግቡንና የግጭት መንስኤዎችን ጠንቅቀው ያውቃሉ። ለኔ ጥያቄው ፕሬዚደንት ትራምፕ ይሄ እንዲሆን ይፈልጉ አይፈልጉ የሚታወቅ ነገር የለም።
የፖለቲካ ተንታኙ አምር ፕሬዚዳንት ትራምፕ በሀገራቸው ፖለቲካ የሚፈጥሩት መከፋፈልን በመካከለኛው ምስራቅ ሊያስፈጽሙ ካሰቡ ውጤቱ ለሁሉም አስከፊ ይሆናል ሲሉ ምክራቸውን አስቀምጠዋል።
የቴክኒክ ችግር አይደለም። አሁን
የቴክኒክ ችግር አይደለም።
ብዙ ጊዜ የቴክኒክ እያልን ጠቅላላ አድርገን እናገራለን።
ከህንፃ ውጡ እየተባለ
ከህንፃው ግን ብዙ ጊዜ እንደሚገጥመው ቀላል ነገር ይሆናል። የህግ ነገር ሆኖ የእሳት አደጋ ምልክት የተሰጠ ነው እና
ውጡ ከተባለ ውጡ ነው። እኔም አለዛ እኮ ሲነበብ ምን ይሆን መሰለህ፣ በስራ ገበታቸው ላይ እንዳሉ እንቀጥል ንጉሱ
መቀጠል አልተችሉም እየተባለ ነው። አድማጮች ይቅርታ እንጠይቃለን። የዛሬ ስርጭታችን በከፊል መቋረጡ ነው። ተመልሰን የመምጣት እድል ካገኘን እንመጣለን። መልካም ምሽት።
ገርም እኮ ነው።
Thank you.
አድማጮች ተመልሰናል ወደ ስቱዲዮ። ይቅርታን ጠይቃለን ለባከነው ሰዓት፣ ላመለጡት ፕሮግራሞች። የገጠመን ችግር ተፈቶ አሁን ሁሉም ወደ ስራው ተመልሷል። ወደ አቆምነው ዝግጅት ነው የምንሻገረው። ወደ ደቡብ ሱዳን ይወስድናል። ደቡብ ሱዳን ውስጥ የረሃብ ሁኔታ እየተባባሰ መሆኑን አንድ አዲስ ዘገባ አመለከተ። በመጪው ወር በሚገባው አዲስ ዓመት መጀመሪያ ላይ በ5.1 ሚሊዮን ዶላር የሚገመት ወጪ እንዲሁም ያንኑ ያህል ቁጥር ያላቸው ሰዎች አደገኛ የምግብ እጥረት ሊገጥማቸው እንደሚችል ዘገባው ጠቅሟል። የአሜሪካ ድምፅ ራዲዮ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ አገልግሎትና የደቡብ ሱዳን መንግስት ባወጡት አዲስ ዘገባ መሰረት በሀገሪቱ ያለው ሁኔታ የጨለመ ነው። ቀደም ብሎ የወጣው እቅድ በያዝነው ዓመት መገባደጃ ወቅት ከባድ የምግብ እጥረት የገጠማቸው ሰዎች ብዛት ባለፈው ሰኔ ወር ከነበረው 6 ሚሊዮን ወደ 4.8 ሚሊዮን ይወርዳል የሚል ግምት ነበረው። ይሁንና የደቡብ ሱዳን የመኸር ጊዜ በጀመረበት በአሁኑ ወቅት ካለፈው ዓመት ጋር ሲነጻጸር ተጨማሪ 1.4 ሚሊዮን የሚሆኑ ሰዎች ምግብ የሚያገኙበት ሁኔታ ይኖር እንደሆነ እርግጠኞች አለመሆናቸውን ዘገባው ጠቁሟል። የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን ያብራራሉ።
የደቡብ ሱዳን የመኸር ጊዜ ከጥቅምት እስከ ነሐሴ ወር ሲሆን መኸሩ በሚገባበት ወቅት ብዙ እህል ሊኖር ይገባ ነበር። ይሁንና ለብዙ ዓመታት በዘለቀው ግጭትና በሰዎች ከመኖሪያቸው መፈናቀል ምክንያት ሁኔታው እየተባባሰ ሄዷል። በአሁኑ ወቅት 25,000 የሚሆኑ ሰዎች በረሃብ ሁኔታ ላይ ይገኛሉ። ባለፈው ዓመት የመኸር ጊዜ ግን በሀገሪቱ የረሃብ ሁኔታ የገጠመው ሰው አልነበረም።
በዘገባው መሰረት በአሁኑ ወቅት ደቡብ ሱዳን ውስጥ ረሃብ የለም። ባለፈው የካቲት ወር በዩኒቲ ክልል በሚገኙ ሁለት ወረዳዎች ላይ ረሃብ ገብቷል ከተባለ በኋላ የረድኤት አገልግሎቶችና ደጋሾች ሰፊ ምላሽ ለመስጠት በመንቀሳቀሳቸው የተደራሽነቱ ሁኔታም ስለተሻሻለ የረሃቡን ሁኔታ ለመከላከል ተችሏል ይላሉ ስሜርደን።
ሆኖም በአሁኑ ወቅት ከባድ የምግብ እጥረት መከሰቱ ራሱ፣ በተለያዩ የአገሪቱ ክፍሎች አስተማማኝ የምግብ አቅርቦት አለመኖሩ ራሱ የግጭት ሁኔታ ሲራዘም የሰብአዊ ረድኤትን ውስንነት ያመለክታል። ይህም ማለት ብዙ ልንለውጠው የምንችለው ነገር የለም።
የዓለም የምግብ ፕሮግራም ቃል አቀባይ ፒተር ስመርደን በአሁኑ ወቅት በረሃብ አፋፍ ላይ ያሉ ሰዎች ብዛት ከአምና ጋር ሲነጻጸር ከሞላ ጎደል በእጥፍ ጨምሯል። ከባድ የተመጣጠነ ምግብ እጥረትም ከአምና ጋር ሲወዳደር እየተባባሰ ሄዷል። ዘገባው በተጨማሪም የግጭቱ መቀጠል፣ የሰብአዊ ረድኤት ተደራሽነት ውሱንነት፣ የአየር ንብረት ለውጦች፣ የማክሮ ኢኮኖሚ አለመረጋጋት በመጪው ዓመት በደቡብ ሱዳን በርካታ አካባቢዎች የረሃብ ሁኔታ እንዲስፋፋ ያደርጋል ሲል አሳስቧል።
አዲሱ መመለስህን ማሳወቅ ሊኖርብህ ነው። አዎ፣ አድማጮቻችንን ድንገት ሬዲዮ አቋርጠን ምንድን ነው ሊሉ ይችላሉ። ብዙም የተለመደ አይደለም እና ብለናል፣ ግን በአሜሪካን ሀገር አሰራር መሰረት አሳሳቢ ከመሰለ እንኳን ይቋረጣልና ምክንያቱ ይሄ ነው። ቅድም በችኮላ ነው ያስተዋወቅኩት። ለሁሉም ተመልሰናል። አዲስ አበባም መጥተዋል።
በሰላም መጥተናል።
ወደ ተከታዩ ዘገባ እንሻገር።
በኔዘርላንድስ ዘ ሄግ ከተማ በሚገኝ ፍርድ ቤት የቀድሞ የደርግ አባል የመቶ አለቃ እሸቱ አለሙ የወንጀል ክስ እየተመረመረ ነው። ቪኦኤ በችሎቱ ውሎች ከተሳተፉ ተበዳዮች ነን ከሚሉ መካከል አንዱን አዲስ አበባ አግኝቶ ማነጋገሩን በቀደመ ዝግጅታችን ተደምጧል። ትላንት ማለት ነው። ዛሬ ደግሞ ሁለተኛውን ክፍል ይዘናል። መለስካቸው አመሃ ነው የላከልን።
አቶ ወርቁ ደመነ ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወህኒ ቤት የመቶ አለቃ እሸቱ አለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ.ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም። ግን ብዙ ምልክቶችን ማየት ይቻል ነበር። አቶ ወርቁ ደመና
ነሐሴ መጀመሪያው ከብ ነሐሴ 1 እና 2 ላይ አንድ ጉድጓድ ከሩቅ መታየት በሚችለው የሆነ ቤቱ አንድ ማዕዘን በኩል ትልቅ ጉድጓድ ሲቆፈር አየን። ከሚቆፍሩትም የተወሰኑት የኛው ምናቃቸው ስረኞች ናቸው። እና ሲመጡ ከቁፋሮ መልስ እንጠይቃቸዋለን። ምንድነው የምትቆፍሩት? ለምንድነው የምትቆፍሩት? ማንንም የነገረን ነገር የለም። ነገር ግን የራሳችንን መቃብር ሳይሆን አይቀርም ይያለኝ ልጅ ነበር። እና ሲቆፈር ተመለከትን። በጣም የሐዘን ድባብ በሆነ ቤት ውስጥ ሰፈነ። በጭንቀት ቆየን። ወደ ነሐሴ 5970 ዓመተ ምህረት የተወሰኑ ስረኞች ተጠራን። በሆነ ቤቱ አስተዳደር በፖሊሶች ተጠራ። ስማችን ረጅም ዝርዝር ተጠራና የተወሰነው 2 አመት ከዛን ጊዜ ጀምሮ የሚቆጠር፣ ሌሎቹ ደግሞ 3 አመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ አለሙ የሚመራው ኮሚቴ እንደነበረ ተነገረን። አንዳንዶች የተበሳጩ አሉ ትዝ ይለኛል። እኔ አልተበሳጨሁም። ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም። ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ትጽናናለህ የራስህ ህይወት በመትረፉ፣ በሌላ በኩል ደግሞ እነማን ይሆኑ የትኞቹ ጓደኞቻችን ይሆኑ እዛ ጉድጓድ ውስጥ መጨረሻቸው የሚሆን ብለህ ታስባለህ። እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን ይህንን ፍርድ የሰማን መኝታዎቻችንን ማስተካከል የጀመር ነው። መደባችንን ማስተካከል፣ ፍራሻችንን እዛው እየሰፋን የምናዘጋጀው ፍራሽ ነበር። በየጊዜው ታጠበዋለህ። የእስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ።
ከዚህ የእስራት ፍርድ በኋላ ነሐሴ 8 ቀን 1970 ዓ.ም ልክ ሐምሌ 29 ቀንን ትመስል እንደነበረ አቶ ወርቁ ያስታውሳሉ። እስረኞች በጊዜ ወደ የመታሰሪያ ክፍላቸው እንዲገቡ ታዘዙ።
በጣም በጣም የሚያስጨንቅ ጊዜ ነበረ። ያንን ልክ እንደተጠየቅን ሁላችንም ያው የገመትነው ነገር አለ። ጉድጓድ ሲቆፍር አይተናል እና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም እምነት ነበረ። ሁሉም በሐዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥ ነው ያለው። ወደ 5000 የሚደርስ እስረኛ እንግዲህ ወደ 3000 የምንሆነው የፖለቲካ እስረኞች ስንሆን ወደ 2000 አካባቢ ደግሞ ደረቅ ወንጀለኛ ይባላሉ። ይሄ ፖለቲካዊ ባልሆነ ምክንያት ሰው መግደል በመሳሰሉ ወንጀሎች የታሰሩ እና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው በዛ ምሽት። ፖለቲከኛ ሆንክ አልሆንክ እንደ ጠበቅ ነው። ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች፣ የወታደር ጫማዎች ዱብ ዱብ ማለት ጀመሩ። ትሰማዋለህ። በጣም የሚዘገንን የሚያስፈራራ ድምፅ ነው እና በየክፍሎች እየሄዱ በመስኮት በኩል ያው መስኮቱ ብረት አለው እና ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል በመስኮቱ በኩል። ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው ካቦው አስተሳሰሩን ይጠይቃል፣ ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተ ክርስቲያኑ አቅጣጫ ነው ሁሉም የሄዱት። እንመለከት ነበር በመስኮት በኩል። በጣም ረዥም ሰዓት ነው የፈጀው፣ ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያውቀው እስረኛው በደረሰው መረጃ መሰረት 82 እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ አለ ጎኔ ያለው መታሰሪያ ክፍል ውስጥ። እኔ 22 ቁጥር ነበሩ። 23 ቁጥር ውስጥ የሚኖር በጣም ይወደኛል፣ ለምን እንደሆነ ብዙም አላቅም። ጉሙዝ ነው እና ሁልጊዜ ጠዋት ጠዋት ሰላም እንባባላለን፣ አንዳንድ ወሬ እንለዋወጣለን እና ያን ዕለት ጠዋትም እሱ ራሱ እንደውም ይጠብቀኝ ነበረ ከክፍሌ ክፍላችን ተከፍቶ እስከወጣ ድረስ እና አገኘኝ። ቁርሳችንን ተቀብለን ዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ጉሙዝ ጓደኛዬ ጋር ጨዋታ ጀመርን። የት ነበርክ ትናንት ምሽት አልኩት። እንዴ እዛ ስረዳ እንግዳ እኮ ነበረ ትናንት መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን። ሌሎቹም የተወሰኑት ጉሙዝ ናቸው። እዛ ፍርደኛ ናቸው። ፍርድ ያገኙ በነፍስ መግደል ነው የተወነጀሉት። ወህኒ ቤት ውስጥ ብዙ ዓመት ኖረዋል። ስለዚህ ለብዙ ጉዳይ ይፈለጋሉ። በወታደሮቹ አስተዳደሩ በምናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናውቃለን። ከዛ ምታውቃለሁ እና እዛ ልንረዳ ሄደን እንደው ያየሁትን ዙዲ ነገር ነው የሚለኝ ስሜን ትንሽ ጠመም ያደርገዋል። ያየሁት በጣም የሚያስፈራ ነገር ነው ትናንት ያየሁት። ምን አየህ ሰጠኝ አልኩት። ከዚህ እየሄዱ የፊጥኝ ታስረው የወጡት እስረኞች በሙሉ ቤተ ክርስቲያን ነው የሚመጡት እና ቤተ ክርስቲያን መቶ አለቃ ሸቱ አለ እዛ፣ ስማቸውን እሱ ያጣራል። ከዛ በኋላ እንዴት እንደሚመቷቸው አይታወቅም። የተወሰኑ ወታደሮች እኛ አይተናቸው ማናቃቸው ወታደሮች ናቸው፣ የወህኒ ቤቱ ፖሊሶችም አይደሉም። ይመቷቸዋል እና ሲወድቁ በገመድ ሸመቅቋቸዋል፣ አንገታቸውን ይጠመዝዙታል በጣም በማይገባን መንገድ። ከዛ ውሰዱ ይሉናል ሰውነታቸውን። በቃ ሞተዋል ውሰዷቸው እንባላለን። በባሬላ ይሄ አፈር መሸከሚያ የለም፣ በሱ እየተሸከምን እዛ ጉድጓድ ያ ሲቆፈረ ሰሞኑን ያየነው ጉድጓድ ውስጥ ነው እየወሰድን የጣልናቸው። አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ከበደ ግዙፍ እስረኛ ነው፣ ሰውነቱ ትልቅ ነው እና ሲያምረኝ አልሞተም ነበር። አልሞት ብሏቸው ብዙ ታግለዋል እንትን የሚሉ ወታደሮቹ። መጨረሻም ለእኛ ወስዳችሁ ሰውነቱን ጣሉ፣ አስከሬኑ ወደ ጉድጓዱ ውሰዱ ስንባል ትንሽ ሊያወራን ሁሉ ይፈልግ ነበረ። ሙሉ ለሙሉ አልሞተም ነበር ሲያምረኝ ጉድጓድ ውስጥ ስንጥለው። ይህን ሁሉ ነው ያለኝ እና በጣም በጣም የሚዘገንን ነበር። 82 ልጆች፣ ሌሎች በሚቀጥለው ቀን ደግሞ ሁለት ልጆች እንደጨመሩ ሰምተናል። ሁለት እስረኞች
በሕግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ፣ የተከበራችሁ ዳኞች፣ ዛሬ ከዚህ የተገኘሁት ፍትሕን ፍለጋ እንጂ ለበቀል አይደለም ብለው ነበረ። ከዚህ የፍትሕ አደባባይ የምንማረው ሌላው ነገር ምንድን ነው የሚል ጥያቄም ሰነዘርኩላቸው።
እሸቱን ለፍርድ በማቅረብ ነገ እንደ እሸቱ አለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ ይዋል ይደር እንጂ ይሄ ጉዳይ እኮ አሁን 40 ዓመት አልፎታል። ከ40 ዓመትም በኋላ ግን ትኩስ ነው። እንደዚሁ ነው የወደፊት የእሸቱ አለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይም በአንድ በተፈጠረ አጋጣሚ ከህግ ውጪ ወይም ራሱን ህግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው። የወደፊቷን በህግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ህግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት የምንፈልገው።
አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ.ም መቶ አለቃ እሸቱ አለሙ ፍርዳቸውን ያገኛሉ። አቃቢያነ ህጉም ተከሳሹ በተከሰሱበት የህግ ድንጋጌ ከፍተኛው ቅጣት እንዲጣልባቸው ጥያቄ ማቅረባቸው ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አዲሱ የሰዓት እጥረት ዛሬ ኢትዮጵያውያን በአሜሪካ ሊቀርብ እንዳልቻለ አስገድዷል። አንድ
ሰዓት በላው ፕሮግራማችን፣
ሌላም የቀረብ ፕሮግራም አለ።
ሶስት ፕሮግራም አለ፣ ዲሞክራሲ በተግባር፣ ኢትዮጵያውያን በአሜሪካ እና ደግሞ ንጉሥ አክሊሉ ስለ ሴቶች ፕሮግራም የሚሆን የላከልን ዝግጅት ነበረ። እነዚህ ሊያልፉ አልቻሉም።
ምክንያት
የሰዓቱን ነገር ትንሽ አውራ። አንደኛ ሰዓት ለጊዜው የተነሳ ነገር የለም፣ ግን
በጣም አስፈላጊ
ማስጠንቀቂያ ነገር ስለደረሰ ለጥንቃቄ ብለው እንድንወጣ አደረጉ። ወጣን፣ በሰላም ተመለስን። ህንጻችንም ምንም አልሆነም፣ በማንም ላይ ምንም የደረሰ ነገር የለም። ግን እንዲህ አይነት ነገር አሜሪካ ውስጥ እንደው እንዴት ደረሰ የሚል ነገር ለአድማጮች
መጠየቁ አይቀርም። ቅድም በሩጫ እንደው በፍጥነት ውስጥ ነው የተናገር ነው የግዴታ የሆኑ የአሰራር ደንቦች የሆኑና ሌላ ቀርቶ ሰዓቱ ባይኖርም እንኳን የስጋት ሀሳቡ ቢኖር ወይም ደግሞ ሲመጣ ለመከላከል የሚያስችል ሁኔታ ለማዘጋጀት በሚደረገው በግዱቱ የሚባለው ደረጃ ይደርሳል። ግን አድማጮች የሚያስታውሱት ብዙ ጊዜ የለም። አጋጣሚዎቹ ረድተውን ስርጭታችንን የማቋረጥ ግዴታ ውስጥ አንገባ እድል አድኖናል። ዛሬ ግን ብንሞገትም በግድ ነው ይወጣል።
አንዳንድ ጊዜ ደግሞ የእሳት አደጋ ማስጠንቀቂያ ወይም አደጋ አለ ተብሎ ሲነገራቸው የደህንነት ወይም ሴኩሪቲዎቹ ሳይነገርም ለሙከራ የሚደረግበት ጊዜ ደግሞ አለ።
በሙከራውም በግድ እንድትወጡ ያደርጓል።
ሙከራውም ይለዋል ኃላፊነት መውሰድ ስለማይፈልጉ
ብቻ። አድማጮች እንዲረዱልን ያህል ነው። በድጋሚ ይቅርታ እንጠይቃለን። ለተሰናዱና ላልቀረቡት ፕሮግራሞች ካሳለኝ እያልቅ ነው።
ጥቂት ደቂቃዎች ስላሉ አድማጭን ለመካስ ሂሩትና መሐሙድ የሚያቀነቅኑትን
በሱ እንሰናበት። የትግርኛ ስርጭት ከኛ ይከተላል። አድማጮች በዚሁ ዜማ ነው የምንሰናበተው። ነገ ምሽት ላይ ከዝግጅቶቻችን ጋር እንመለሳለን። ተናደሩ
Hasabe yeri hode kanchi uno hasabe.